የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ኮምፒውተርን እንደ ሰው የሰውን ልጅ ቋንቋ ማስተማር የጥናቱ ዘርፍ ነው። በእንግሊዘኛው አጠራር አርቲፊሻል ኢንተለጀንስ የተባለውና ማሽኖች ወይም ኮምፒውተር ስለ ሰው ሆነው የሰው ልጅ የሚሰራውን ስራ መስራት የሚያስችላቸው የኮምፒውተር ሳይንስ መስክ። በስራዎቻቸውና በገጠመኞቻቸው ከዚያ ሰፊ ዓለም የሚያዘልቁንን ከምሽቱ እንግዶቻችን አንዱን እናስተዋውቅ። ከሩቅ የተነሱም ይመስላሉ።
እድሜ ለአቅመ ትምህርት ሲደርስ ለአቅመ እረኝነትም አብሮ ስለደረሰ ሁለቱንም ነው አንድ ላይ ያያዝኩት። በዛም እንግዲህ የራቄስ ትምህርት የሚባል አለ። እንግዲህ ሀገር በቀል እውቀታችን ነው። እንግዲህ ሶስት ኃላፊነት ነበረብኝ በዚህ በኩል። ጥጆች መጠበቅ አለ፣ ምክንያቱም ቀጥታ ወደ ትልልቅ ከብቶች እረኝነት እንኳን አትገባም፣ በእድገት ነው እና
መጀመሪያ።
ከዛም በኋላ እንግዲህ ያው ከትምህርቱ በተጓዳኝ የግብርና ስራ ሰርቻለሁ። እርሻ ጨዳ እንደዚህ በደንብ የሚጠበቅብኝን አድርጌያለሁ።
የሶፍትዌር ምህንድስናና የሳይበር ደህንነት ባለሙያ ናቸው። ለአመታት ከአይን ርቀው ከሰሯቸው ቁጥራቸው የበዛ የቴክኖሎጂ ስራዎቻቸው ደግሞ ጥቂቱን እንስማ።
ኢትዮ ክላውድ እና አብሲኒካ ዳትካም የሚባሉ ድረገጾች ላይ የተለያዩ የሶፍትዌር ምርቶች አሉ። እያንዳንዳቸውን ለመዘርዘር ያው ያለንም ጊዜ አይበቃንም። እንደ አጠቃላይ ስናያቸው በዋናነት አብሲኒካ የሚባለው የሶፍትዌር ምርት የያዘው የተፈጥሮ ቋንቋዎችን ትንተና ነው። የአርቲፊሻል ኢንተለጀንስ አካል ነው። የምድርና ጠፈር ምርምር ወይንም ጂኦስፔሻል ኢንተለጀንስ የሚባል እሱም አይነት አገልግሎት አለ። በተለይ በኢትዮጵያ ላይ ብቻ ያጠነጠነ እንደ አገልግሎት ካየነው ደግሞ የሳይበር ደህንነትንም አገልግሎት እዚሁ ላይ ጨምረን ማየት እንችላለን።
ዶክተር መሸሻ ክብረት ይባላሉ። አሁን ሰፋ ባለው የምሽቱ ራዲዮ መስኮት ወግ አብረውን ያመሻሉ። ስነግጥ ምን መረዳት የቅኔውን ቃና በአይነ ህሊና ከምሳል ይጀምራል ይባላል። ግጥሙን በሰማንበት ቅጽበት በምናባችን የታየንን ስዕል አለያም ጣዕምና መዓዛ የተሰማን ድምፅና ያሳደረብን ስሜትም ከግምት ይገባሉ።
መጽሐፍ የጀመርኩኝ አካባቢ ያስጨንቀኝ ነበረ። እንዲያጫጭ የጻፍኩኝ ሰው ባይረዳው ስል ነበረ። አንዳንድ ጊዜም ደግሞ ሰዎች ወይ ሁለቴ ወይ ሶስቴ ወይ አራቴ አንብቦት የሚረዱት እና ያስጨንቀኝ ነበረ። ከዛ በኋላ አብሮ ያደጉ ጓደኛ ሁለት ሶስቴ ካልተነበበ በቃ ግጥም አይደለም ይለኝ ነበረ። እንደ መምህር ለሱ ነበር ብዙ ነገር እየጻፍኩ ማሳየው እና የሀሳብ ውስጥ የተቀረጽ መሰለኝ እና ያው ጭንቀትም ለቀቀኝ።
ሌላዋ የምሽቱ እንግዳችን ገጣሚ ገነት ወንድሙ ናት። በወጋችንም ስለ ስነ ግጥም፣ ስለ ህይወትና በግጥም ስለሚገለጡ ሌሎች ርዕሰ ጉዳዮች እያነሳሳን የግጥምን ለዛ እናጣጥማለን፣ ውበቱንም እናደንቃለን። አሁን እንደ ወትረው ሁሉ የአዲስ አበባው መስኮት ሲከፈት ደግሞ ንጉሴ አክሊሉ ዛሬም አባይ ነክ መሰናዶውን ይዞ ብቅ ይላል። እሁድ ሐምሌ 18 2013 ዓ.ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምን ሰነበታችሁ? ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መስሌት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ፣ እንዳትሄዱ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ጽዮን ግርማ ነኝ። በአማራ ክልል ውስጥ ማንኛውም የመንግስትና የግል መሳሪያ የታጠቀ ለግዳጅ ብቁ የሆነ ወጣት ከነገ ጀምሮ ይክተት ሲሉ የአማራ ክልል ርዕሰ መስተዳድር አገኘው ተሻገር ዛሬ እሁድ ሐምሌ 17 2013 ዓ.ም ለአማራ ሚዲያ ኮርፖሬሽን በሰጡት መግለጫ ጥሪ አቀረቡ። ርዕሰ መስተዳደሩ በሰጡት በዚህ መግለጫ አሸባሪ ሲሉ የጠሩት ህዋት በተለያዩ ግንባሮች ያለ የሌለ ኃይሉን ተጠቅሞ የማጥቃት ሙከራ እያደረገ ነው ያሉ ሲሆን ህፃናትና አዛውንትን በውጊያ ላይ እያሰለፈ ይገኛል ብለዋል። የህዋት ዓላማም የአማራን ህዝብ ለማጥቃትና ኢትዮጵያን ለማጥፋት ነው ብለዋል። በሌላ በኩል የአማራ ብሔራዊ ክልላዊ መንግስት ጥሪ ከማድረጉ አስቀድሞ የአፋር ክልል ፕሬዝዳንት አወል አልባ ከትላንት በስቲያ በሰጡት መግለጫ በአፋር ህዝብ ላይ ጥቃት ፈጽሟል ያሉትን ከአዋሳኝ ትግራይ ክልል የገቡ አማጺ ተዋጊዎችን ህዝቡ እንዲወጋ ጥሪ አስተላልፈዋል። መስፍን አራጌ ስርዝራለው።
አጃንስ ፍራንስ ፕሬስ የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አወል አልባን ጠቅሶ እንደዘገበው ሁሉም የአፋር ህዝብ መሳሪያ ያለው በመሳሪያ የሌለው ባገኘው ነገር ሁሉ ሉዓላዊነቱን እንዲያስከብር ጥሪ አስተላልፈዋል። የትኛውም አይነት የጦር መሳሪያ አያንበረክ ከንም ያሉት አወል አርባ ጦርነቱን በጠንካራው መንፈሳችን እናሸንፋለን ብለዋል። አንዳንድ ሰዎች ወረራ የተፈጸመብን ከኦሮሚያ ክልል የመጡ ሰራዊቶችን በመቀበላችን ነው ብለው ያምናሉ። ይህ ግን ስህተት ነው ያሉት ርዕሰ መስተዳደሩ እውነቱ እኛን ከኢትዮጵያ በኃይል ለመነጠል ታስቦ የተፈጸመ ነው ብለዋል። የአፋር ህዝብ ጁንታ ሲሉ የሚጠሩትን ህወሓትን ለመዋጋት እንደ አንድ የሚቆምበት ጊዜ እንደሆነም ነው ዘገባው ያስነበበው። የህወሓት ቃል አቀባይ ጌታቸው ረዳ ከቀናት በፊት ለአጃንስ ፍራንስ ፕሬስ በሰጡት መግለጫ ከኦሮሚያ ክልል የመጡና አፋር ላይ በነበሩ የኦሮሚያ ታጣቂዎች ላይ የተመጠነ ሲሉ የገለጹትን ጥቃት መፈጸማቸውን አረጋግጠው ነበር። መንግስታዊ የኢትዮጵያ ዜና አገልግሎትም ርዕሰ መስተዳድሩ አሸባሪ ሲሉ በጠሩት ህወሓት የታወጀውን ጦርነት ለመቀልበስ የክልሉ ነዋሪ አካባቢውን በንቃት እንዲጠብቅና ሁሉን አቀፍ ድጋፍ እንዲያደርግ፣ በተለይ ወጣቶች ማንኛውንም መስዋዕትነት ከፍለው ሉዓላዊነታቸውን እንዲያስከብሩና አገር እንዲያድኑ ጥሪ ማስተላለፋቸውን አስነብቧል። አጃንስ ፍራንስ ፕሬስ ከመንግስት ባለስልጣናት አገኘሁት ባለው መረጃ በህወሓት ወታደራዊ ጥቃት 20 ንጹሃን ሰዎች መገደላቸውን፣ በበርካታ ሺዎች የሚገመቱት ከቤት ንብረታቸው መፈናቀላቸውን ገልጿል። የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ መሐመድ ሁሴንን ጠቅሶ የአሜሪካ ድምጽ ሬዲዮ በጦርነቱ ምክንያት 70,000 የሚገመት ህዝብ ከቀዩ መፈናቀሉን ከቀናት በፊት ዘግቦ ነበር። ኃላፊው የክልሉ መንግስት 4 መጠለያ ካምፖችን አዘጋጅቶ የተወሰኑ ተፈናቃዮችን በማስተናገድ ላይ መሆኑንና አሁንም ጦርነቱ ባስከተለባቸው ተጽዕኖ ከአካባቢያቸው ተሰደው በየቦታው የተደበቁ መኖራቸውን መጥቀሳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን እናመሰግናለን። በሌላ በኩል የዛሬውን የአማራ ክልል ርዕሰ መስተዳደር መግለጫ በዘገባው ያስነበበው ሮይተርስ የዜና ወኪል በጉዳዩ ላይ ከህወሓት ቃል አቀባይ አቶ ጌታቸው ረዳ ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት ገልጿል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ አዋቂ አንቶኒ ፋውቺ ዴልታ የተባለው አዲሱ የኮሮና ቫይረስ ዝርያ ተያዦች ቁጥር በተለይም ጸረ ኮቪድ ክትባትን ባልወሰዱ አካባቢዎች በብዛት መጨመሩ አሳሳቢ መሆኑን ገለጹ። በሲኤንኤን የቴሌቪዥን ጣቢያ የስቴት ኦፍ ዘ ዩኒየን ፕሮግራም ላይ ወደ ተሳሳተ አቅጣጫ እየሄድን ነው ያሉት ፋውቺ 50% የሚሆነው የአገሪቱ ህዝብ ክትባት አለመውሰዱ ትልቅ ችግር መሆኑን ገልጸው ራሳችንን ለአደጋ ያጋለጥ ነው ብለዋል። ዛሬ ቅዳሜ 51,000 አዲስ የኮሮና ቫይረስ ተያዦች ቁጥር በዩናይትድ ስቴትስ የተመዘገበ ሲሆን ይህ ቁጥር ባለፉት 2 ሳምንታት ከተመዘገበው ጋር ሲነጻጸር 172% ጭማሪ አሳይቷል። ከቅርብ ሳምንታት ጀምሮ 250 ሰዎች በየቀኑ በቫይረሱ ምክንያት ህይወታቸው እያለፈ ነው። በሰሜን ካሊፎርኒያ የተባባሰው የደን ቃጠሎ በርካታ ቤቶችን ያወደመ ነው። እሳቱ ፕላማስ በተባለው ካውንቲ ውስጥ የሚገኘውን የኢንዲያና ፎልስ ማህበረሰብ በደርዘን የተቆጠሩ ቤቶችን አውድሟል። በአሁኑ ሰዓት ቃጠሎ ምን ያህል መጠን ያላቸውን ቤቶች እንዳወደመ በይፋ የታወቀ ነገር ባይኖርም የእሳት አደጋ ባለስልጣናቱ ግን ወደ 72,000 ሄክታር የሚጠጋው መሬት በእሳት ነበልባል ተጎድቷል ብለዋል። በቻይና ታይፎን ኢንፋ በተባለው አካባቢ የተከሰተው ጎርፍና አውሎ ንፋስ የተገነደሱ 1,000 የሚጠጉ ዛፎች በመውደቃቸው ምክንያት ወደ ሀገሪቱ ዋና የንግድ ማዕከል ሻንጋይና ወደ አጎራባች ቦታዎች የሚደረጉ በረራዎች ተሰርዘዋል። ንግድ ቤቶችም ተዘግተው የባቡር አገልግሎት ተቋርጧል። የአካባቢው ባለስልጣናት የዜጎችን ደህንነት ለመጠበቅና ንብረታቸውን ለማትረፍ የሚቻለውን ሁሉ እናደርጋለን ሲሉ ቃል ገብተዋል። አድማጮች፣ ለዜናው የተያዘው ሰዓት በዚሁ አበቃ። ከቀሪ የእሁድ ምሽት ራዲዮ መጽሔት ዝግጅት ጋር ልተዋችሁ።
ጤና ስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን እሁድ ሐምሌ 18 2013 ዓ.ም ምረት የራዲዮ መስሄድ ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብሬያችሁ አመሻለሁ። ስንሰብላቸውን በሚቀጥለው ፕሮግራማችን ከረፍት መልስ ታገኙታላችሁ። አድማጮች አሁን ወደ ቀዳሚው የዕለቱ ቅንብር ከማምራታችን በፊት በራዲዮ መስጊድ ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
ግሬን ወዴ ከገላሽ ላይ አጥን ተካፊዬ ነፍሴን በመሃል ላይ እንደ ጎጆ አክሜ እኔን ብሎ ጠቢ ባንጀትሽ ታጥሬ እንደ ፈራ አለው እንደ ጎደል አለው ከግራ ከቀኝ ከፊቴ እንደ ፈረስ ሌባም ዝም እንዳለኝ እንደ ተበዘበ
በቀደመው የራዲዮ መስጊድ በግጥም ሥራዎች የተዋወቅናት የዛሬዋ እንግዳችን ገጣሚ ገነት ወንድሙ ባነበበችልንና የሳምንቷም ምርጥ ግጥም ባደረግናት የማይቀና ካስማ በተሰኘችው ግጥሟ ዝግጅታችንን ጀምረናል። ለግጥሟ ገነትን አመሰግናለሁ። ስለ ስነ ግጥም ውበትና ለዛ ስለ ሕይወትና በግጥም ስለሚገለጡ ሌሎች ርዕሰ ጉዳዮች በሚናደራው ወግን ቆየት ብላ ትመለሳለች። አሁን በተከታዩ ስልት ወደ ቀዳሚው ቅንብር እንሻገር። አድማጮች አሁን በመግቢያችን ወደ አስተዋወቅ ነው የምሽቱ ቀዳሚ ቅንብር ነው። ኮምፒውተርን እንደ ሰው የሰው ልጅ ቋንቋ ማስተማር አንዱ የኮምፒውተር ሳይንስ መስክ ነው። በርዕሰ ጉዳዩ ዙሪያ ወደሚያጠነጥነው ቃለ ምልልሳችን ልሰዳችሁ። ዶክተር መሸሻ ክብረት በቅድሚያ ለጊዜው አመሰግናለሁ።
እና አመሰግናለሁ።
ዶክተር መሸሻ የሶፍትዌር ምህንድስናና የሳይበር ደህንነት ባለሙያ ነዎት። በሙያው ለረጅም አመታት የዘለቁ ጥናቶች ከሙያው ጋር የተገናኙ በርካታ ስራዎችን ሰርተዋል። ከስራዎቹ ዋና ዋናዎቹ ላይ ትኩረት ያደረገ ወግ ይኖረናል። ethiocloud.com የተባለ ድረገጽ አለዎት። abyssinicasolutions.com በዋናነት ለየት አድርገን የምንመለከተው የኮምፒውተር ፕሮግራም በራስ ቋንቋ መጻፍ የሚያስችል እርሶ ያዘጋጁት ቡና ስክሪፕት የተባለው አብይ ትኩረታችን የምናረግበት ነው። እስኪ ከሁሉ በፊት ዶክተር መሸሻ ስለሚሰሯቸው ስራዎች ስላሉበት ቦታ በመጠኑ ያስተዋውቁን።
እሺ፣ እኔም በጣም አመሰግናለሁ። ያለሁበት ቦታ አሜሪካ ውስጥ አይዋይ የሚባል ግዛት ውስጥ ነው ያለሁት። በሙያዬ ቅድም እንደገለጽከው የሶፍትዌር ምህንድስናና የሳይበር ደህንነት ባለሙያ ነኝ። ቅድም የጠቀስከው ድረገጽ ethiocloud እና abyssinica.com የሚባሉ ድረገጾች ላይ የተለያዩ የሶፍትዌር ምርቶች አሉ። እነዚህ እንግዲህ ብዙ አመታት የፈጁ ናቸው። እያንዳንዳቸውን ለመዘርዘር ያው ያለንም ጊዜ አይበቃንም። እንደ አጠቃላይ ስናያቸው በዋናነት የተፈጥሮ ቋንቋዎች ትንተና ወይንም በእንግሊዘኛ natural language processing የሚባለው ሰው ሰራሽ እውቀት ወይንም artificial intelligence አካል ነው። በዋናነት አብሲኒካ የሚባለው የሶፍትዌር ምርት ያዘው የተፈጥሮ ቋንቋዎችን ትንተና ነው። ከዛ ባሻገር የምድርና ጠፈር ምርምር ወይንም geospatial intelligence የሚባል እሱም አይነት አገልግሎት አለ። በተለይ በኢትዮጵያ ላይ ብቻ ያጠነጠነ። ሌላው ከኮምፒውተር ፕሮግራሚንግ ወይንም የኮምፒውተር ፍርግም አጻጻፍ ጋር የተያዘ ነው። እንዳጠቃላይ እንግዲህ በቡድን ስናያቸው በዚህ ከፋፍለን ማየት እንችላለን። እንደ አገልግሎት ካየነው ደግሞ የሳይበር ደህንነትንም አገልግሎት እዚሁ ላይ ጨምረን ማየት እንችላለን።
መልካም። እንደገለጹት በዝርዝር ብቻ በርከት ያሉ መሆናቸውን መረዳት አያዳግትም። አንዳቸው ከሌላቸው የሚያያዙትም ይሁን ራሳቸውን ችለው ምንም ዝምድና የሌላቸውን እንደየጠባያቸው ለመመልከት እንሞክራለን። የተፈጥሮ ቋንቋዎች ትንተና የሚለው ከስራዎቹ አንዱ ትኩረት ያደረገበት ነውና በቅድሚያ የተፈጥሮ ቋንቋዎች ትንተና ስንል ምን ማለታችን ነው? ቋንቋዎች ሲባሉ የሰው ልጅ ቋንቋዎችን ነው የምናስበውና ምናልባት እርሶ ከሰራዋቸው እና ቴክኖሎጂውም ከሚመለከታቸው አገላለጾች ጋር የሚዛመደውን እግረ መንገዶም ቢያስረዱን።
ጥሩ ጥያቄ ነው። የተፈጥሮ ቋንቋዎች ትንተና ቀጥታ የእንግሊዘኛው ትርጉም ሲወሰድ ነው natural language processing የሚባለው ነው። ቋንቋን ስናየው እንግዲህ ኮምፒውተርም ቋንቋ ይማራል። ለምሳሌ የኮምፒውተር ፕሮግራሚንግ ወይንም የኮምፒውተር ፍርግም አጻጻፍ እሱ ራሱን የቻለ ቋንቋ ነው። ከዛ ለመለየት ያክል በተለይ ይሄኛው የሰው ልጆችን ቋንቋ ላይ ያጠነጠነ ነው። ሰዎች የሚናገሩት ለምሳሌ አክል አማርኛ፣ እንግሊዘኛ፣ ጉራግኛ እንዲህ አይነት ቋንቋዎችን እነሱን የሚተነትን ጥናት ነው። መተንተን ሲል ስለ ቋንቋው ሰዋሰው አገባቡን፣ ቃላቶቹን እና የቋንቋውን አቀማመር ጭምር የሚያጠና ነው። ይህም ሰው ሰራሽ እውቀት ወይንም artificial intelligence የሚባለው የሱ አካል ነው። ይሄ ማለት የተፈጥሮ ቋንቋዎችን ወይንም የሰው ልጅ ቋንቋዎችን የምናጠናበት አንደኛው ምክንያት ቋንቋውን ከመረዳት ባሻገር በተለይ ለማሽኖች ወይንም ለአውታሮች ለማሰልጠን ነው። በተለይ ኮምፒውተርን የተፈጥሮ ቋንቋን እንዲያውቅ ለማሰልጠን ይረዳናል። ምክንያቱም የማገናዘብ አቅም ስለሌለው ኮምፒውተር የተሰጠውን ብቻ ነው የሚቀበለውና የሚሰጠው ደግሞ በሂሳባዊ ቀመር በተለወጠ መልኩ ነው። ምክንያቱም እያንዳንዱን ነገር በሂሳብ እንዲረዳው ስለሚፈልግ ማለት ነው።
እንግዲህ በእነኚህ ስራዎች ውስጥ የራስዎንም ቃላት ሁሉ እየፈጠሩ ይመስለኛል። እስካሁን በተነጋገርነው ውስጥ አንድ ሰምተናል፣ ፍርግም ይሉታል እርሶ። በተለምዶ የኮምፒውተር የሂደት መመሪያዎችና ቀመሮችን ፕሮግራም ወይም ሶፍትዌር ከሚለው ጋር አዛምደው ገልጸውታል። ምናልባት ባጭሩ ቃሉን ስለተጠቀሙት ምን ማለት እንደሆነ ያስረዱልና ወደ ዋናዎቹ ጉዳዮች እንዝለቅ።
አዎ፣ ቃላቶች እንግዲህ ቋንቋዎች፣ እኔ ቋንቋ ባለሙያ አይደለሁም በመሰረቱ፣ ግን ቋንቋዎች ይወራረሳሉ። አንዱ ቋንቋ ከሌላው ቋንቋ ቃላት ይዋሳል። አንዳንድ ጊዜ ቃላቶች ወደ ሌላ ቋንቋ በሚዛወሩበት ጊዜ የዛን የተከባዩን ቋንቋ ድምጸት ሊከተሉ ይችላል። አንዳንድ ጊዜ ደግሞ እንዳሉ ሊሄዱ ይችላሉ፣ እንደ ቋንቋው አይነት ማለት ነው። የኮምፒውተር ቴክኖሎጂ በዋናነት የተመሰረተው በአሜሪካን ሀገር ነው። ኮምፒውተርም ለመጀመሪያ ጊዜ ወይንም እነዚህ የኮምፒውተር ፍርግም አጻጻፍ ቋንቋዎች የተሰሩት መነሻ አሜሪካ ውስጥ ነው። ስለዚህ ከእንግሊዘኛ ቋንቋ ጋር የተያዙ ናቸው። አንዳንዶቹ ወደ አማርኛ ለመለወጥ በጣም ያስቸግራልና ደረጃውንም መጠበቅ አለበት። እኔ ያደረኩት ነገር ምንድነው? ቢቻል ደረጃውን የጠበቀ ትርጉም ከዚህ ለምሳሌ አክል ሰው የማያውቀው ያልተለመደ ከመሆን ምክንያቱም ያንዳንዱ ባለሙያ የራሱን ቃላት የሚፈጥር ከሆነ ለተጠቃሚዎች በጣም አስቸጋሪ ይሆናል። ለምሳሌ አክል የኢትዮጵያ ICT የሚባል ተቋም ነበርና የዛን ጊዜ አንዳንድ የቴክኖሎጂ ቃላቶችን በአማርኛ በኦሮምኛና በትግርኛ ተርጉሞ ነበር። ከዛ ውስጥ ከተገኘ ያንን ትርጉም ከዛንም ወስደው ያንን የተረጎመውን ትርጉም እንደ ደረጃ በመውሰድ አንዳንድ ቃላቶችን ለመተርጎም ተጠቅሜበታለሁ። ለምሳሌ ፍርግም የሚለው ቃል ፕሮግራም የሚለውን የኮምፒውተር የእንግሊዘኛ ስም የያዘ ነው። በትንታኔው ስናየው ፍርግም ወይንም የኮምፒውተር ፕሮግራም የሚባለው የተለያዩ መመሪያዎችን የያዘ ማለት ነው። የሂደት መመሪያዎችንና ቀመሮችን በአንድ ላይ የያዘ ፍርግም ይባላል። ብዙ ፍርግሞች ደግሞ ለአንድ አይነት ስራ ሲቀናበሩና አንድ አይነት ስራ የሚሰሩ ከሆነ በጥቅል ስም ሶፍትዌር ሊባሉ ይችላሉ። ስለዚህ ቃላቶቹ ከተተረጎሙ ከዛ ወስዳለሁ፣ ካልተተረጎሙ ተቀራራቢ አማርኛ ቃል ካለ እሱን ወስዳለሁ፣ ከሌለ ተቀራራቢ የግዕዝ ቃል ካለ አንዳንድ ጊዜ ግዕዝ የመግለጽ አቅሙ ከፍተኛ ስለሆነ ከዛ ወስዳለሁ። ከዛ ከተረፈ ደግሞ ሌሎች የኢትዮጵያ ቋንቋዎች አሉ፣ ከነዛ ውስጥ በመዋስ ለቴክኖሎጂ ቃሉ ትርጉም ይሆናል ማለት ነው።
መልካም፣ ወደ ዋናው ጉዳይ እንዝለቅ በሰፊው። ቡና ስክሪፕት የተሰኘውን ይሄ ቀደም ብለው የገለጹትን የተፈጥሮ ቋንቋዎችን ትንተና መሰረት ያደረገ ፍርግም ያሉት ወይም ፕሮግራም የምንለው በልማድ ሌላ ነገር ለመስራት የሚያስችል የሂደት መመሪያ ቀመሮችን የያዘ እንደመሆኑ ይህን ቡና ስክሪፕት ያጠና አንድ ሰው ምንድን ነው ማድረግ በተጨባጭ የሚችለው? እንደምንስ ነው የሚጠቀምበት? ለብዙ ለተለያዩ ነገሮች አማርኛውን ለማስለመድ ፍርግሞች ይሰራሉ። እነኚህ ፕሮግራሞች ለተለያየ ዓላማ እንደሚውሉት በቡና ስክሪፕት ምንድን ነው የምናደርገው? በዚህ የአማርኛ ቋንቋን መሰረት ያደረገ የተፈጥሮ ቋንቋዎችን ትንተና መሰረት ያደረገ ፕሮግራሙ ምን መስራት ነው እንዲያስችል አድርገው የሰሩት?
ጥሩ ጥያቄ ነው። ከመነሻው ልነሳና ቡና ስክሪፕት እንዴት ተሰራ ወይንም ሐሳቡ ከየት መጣ የሚለውን አብሬ ለማያያዝ ስለፈለኩኝ ነው።
መልካም።
ቀደም ከተናገርንበትም ምናልባት ለማያያዝ ያክል የተፈጥሮ ቋንቋዎች ትንተና የራሱ የሆነ የሰው ሰራሽ እውቀት አካል ነው። በውስጡ ለምሳሌ ፍለጋ አውታሮችን፣ መዝገበ ቃላቶችን፣ ተርጓሚዎችን፣ ንግግር የሚረዱ እንደገና ፊደላትን የሚያውቁ ቃላት ማረሚያዎች፣ እንዲህ አይነት ነገሮችን በውስጡ የያዘ ነው። ለመነሻነት ያክል ቋንቋን የመተንተን አቅም ሊኖረው ይገባል። አንድ የተፈጥሮ ቋንቋዎች ትንተና የሚባለው ቋንቋን የመተንተን አቅም ሊኖረው ይገባል። ለምሳሌ ያክል አብሲኒካ ያተኮረው አማርኛ ላይ ነው። አማርኛን እንደ ልብ ይተነትናል፣ ሌሎች የኢትዮጵያ ቋንቋዎች ላይ በመጠኑ። ያንን መተንተን በሚያስፈልግበት ጊዜ አንዳንዴ አሁን ያሉት የኮምፒውተር ፕሮግራሞች፣ ያሉት ሶፍትዌሮች፣ ያሉት ፍርግሞች ባዕድ የሆነ ቋንቋን ለመስራት በጣም አስቸጋሪ ነበሩ በወቅቱ ማለት ነው። ይህን ሲኒካ የተፈጥሮ ቋንቋዎች ትንተና በምሰራበት ጊዜ በጣም አስቸጋሪ ነበር። አሁን ያለው የእንግሊዘኛ ፕሮግራሚንግ ላንጉዌጅ የሚባለው ለምሳሌ ሲሻርፕ፣ የማይክሮሶፍት ወይንም ጃቫ፣ እነዚህ በጣም አመቺ አልነበሩም ከዛሬ 10 ዓመት በፊት ማለት ነው የማወራው። እና በዛን ጊዜ ምንድን ነው ያስፈለገው? በራሱ ቋንቋ በአማርኛ የተሰራ ማቀናበሪያ ወይንም በእንግሊዘኛው አጠራር ኮምፓይለር ይባላል። ኮምፓይለር ቴክኒካል ቃል ነው። አንድን ፍርግም ከኮምፒውተሩ ጋር የሚያስተዋውቅ ማለት ነው። ፍርግሙ ለሰዎች እንዲረዳ ነው እንጂ ኮምፒውተሩ ፍርግሙን በቀጥታ አይረዳም። ወደ ዜሮ እና አንድ ሊለወጥለት ይገባል። ስለዚህ ኮምፓይለር ወይንም ማቀናበሪያ የሚባለው ፍርግሙን በምንም ቋንቋ ይጻፍ ያንን ወደ ዜሮ እና አንድ ሲለውጥለት ኮምፒውተሩ ይረዳል ማለት ነው። ያንን ለማድረግ በአማርኛ የተጻፈ ፍርግም አስፈላጊ ስለነበረ ነው በዛን ጊዜ ነው ሀሳቡ የመጣው። የግድ መጻፍ ነበረ አማርኛ ቋንቋውን ለመተንተን ማለት ነው። ለምሳሌ ያክል አንዳንድ በጣም ጥልቅ ስለሚሆኑ እዛ ውስጥ አልገባም። የግድ የሚሉ የእንግሊዘኛዎቹ የፍርግም ቋንቋዎች አስቸጋሪ በሆኑበት ወቅት ማለት ነው። ለምሳሌ ያክል የቋንቋውን ፊደል አደራደር በተመለከተ በእንግሊዘኛው አጠራር ዩኒኮድ የሚባለውን እሱ ጋር ውስብስብነት ስላለው የግድ የአማርኛ ማቀናበሪያ መስራት ነበረብኝ። እሱን ከሰራው በኋላ በ2003 በኢትዮጵያ አቆጣጠር አካባቢ ይሆናል እኔ በሰራው በተወሰነ ጊዜ የማይክሮሶፍት ቪዥዋል ስቱዲዮ የሚባለው ብዙ ለውጥ ስላደረገ እኔ የምፈልገው ነገር ያገዘኝ ይችላልና ያ ሐሳብ በዛን ጊዜ ነበር የጀመረው። ቋንቋዎቹ እዚህ ጋር እንዳልኩ ተተንትነዋል በዚህ አፍሳሪያ በአብሲኒካ በሚባለው። ከዛ በኋላ ይሄ ነገር ለምሳሌ አክል የማንኛውንም ፍርግም ቋንቋዎች ወደ ራስ ቋንቋ መለወጥ የሚያስችል ሐሳብ ከዛ በኋላ ነው የመጣው። ምንድነው ሐሳቡ? ማንኛውንም የኮምፒውተር ፍርግም ቋንቋዎች ጃቫም ሊሆን ይችላል፣ ሲ ሻርፕ የሚባል አለ፣ ተለያየ እንግሊዘኛ አለ፣ ፓይተን ወዘተ ብዙ አለ። እነሱን በማንኛውም የሰው ልጅ ቋንቋ በአማርኛ ሊሆን ይችላል፣ በግዕዝ ሊሆን ይችላል፣ በኦሮምኛ ሊሆን ይችላል፣ በተለያየ ቋንቋ መጻፍ የሚያስችል ሐሳብ ነሶ ነው መጀመሪያ። በንድፍ መልኩ ይሄ ነገር ይሰራል አይሰራም የሚለው ከተረጋገጠ በኋላ ቡና ስክሪፕት የተሰራው ማለት ነው። ቡና ስክሪፕት ስሙ እንደሚያመለክተው ቡና ስክሪፕት ጃቫስክሪፕትንና ታይፕ ስክሪፕት የሚባሉ ሁለት የኮምፒውተር ቋንቋዎችን በአማርኛ መጻፍ የሚያስችል ነው ቡና ስክሪፕት። እንደማንኛውም ሌሎች የፍርግም መጻፊያ ሳሪያዎች ለምሳሌ ቪዥዋል ስቱዲዮ ልንለው እንችላለን የማይክሮሶፍት በጃቫም በኩል እንደዛው ልክ ከነሱ ኩል መሰረታዊ ደረጃውን የተጠበቀ ነው። ልክ እንደነሱ ሁሉም አገልግሎቶች ባይኖረው መሰረታዊ ደረጃውን የተጠበቀ ለምሳሌ ማቀናበሪያው በሚሰራበት ጊዜ ስፋት ካለ እንዲህ አይነት ነገሮችን በሙሉ እየተቆጣጠረ የሚሰራ ነው። እዚህ ጋር ሁለት ነገሮች ልናሰምርበት እንችላለን። በአማርኛ የጻፍኩት ፍርግም ሌሎች ኮምፒውተሮች ላይ ይሰራል ወይ? ይሄ ነገር እንዴት ነው? ለምሳሌ አክል እኔ የጻፍኩት በአማርኛ ሌሎች ኮምፒውተሮች ያውቁታል ወይ? ኮምፒውተሮቹ በእንግሊዘኛ ነው የሚሰሩት፣ ምክንያቱም የኮምፒውተር ቋንቋዎች በእንግሊዘኛ ነው የተጻፉት እና ኮምፒውተሩም ሲሰራ እነዛን ነው የሚጠብቀው። ከዛ ያንን ወደ 0 እና 1 ለውጦ ነው የታዘዘውን ስራ የሚሰራው። ግን እዚህ ጋር ፍርግሙ በአማርኛ ከተጻፈ እንዴት ያንን አማርኛ ይረዳዋል ጥያቄ ሊሆን ይችላል። ይሄ በመሰረቱ የሚፈታው ኮምፒውተሩ ምንድን ነው የሚሰራው ማለትን ማወቅ ሊጠይቅ ይችላል። ምክንያቱም ኮምፒውተር እንዴት ነው ፍርግምን የሚረዳው? ኮምፒውተር እቃ ነው፣ ቁሳቁስ ነው። ምንም የሚያውቀው ነገር የለም። ፕላስቲክ እና ከቀላል ብረታ ብረቶች የተሰራ ነገር ነው። ምንም የማስተቢያ አቅም የለውም። የሚረዳው 0 እና 1 የሚባሉ ቁጥሮችን ነው። 0 እና 1ንም ቢሆን በቁጥርነት አይደለም የሚረዳቸው፣ በኤሌክትሪክ ኃይል መጠን ነው የሚረዳቸው። ትንሽ ሲያገኝ 0 ማለት ነው፣ ከፍ ያለ ሲያገኝ 1 ማለት ነው በሚል ቁጥር የሚባል ነገርም አያውቅም። ይሄ ከገባን በእንግሊዘኛ የምንጻፈው የኮምፒውተር ፍርግሙን በአማርኛ የምንጻፈው የሚያውቀው ነገር የለም። መጨረሻ ላይ ቁጥር እስከሆነለት ድረስ የታዘዘውን ይሰራል ማለት ነው። በዛ ሐሳብ ነው። ስለዚህ በአማርኛ የተጻፈው ፍርግም ማቀናበሪያው ወዲያውኑ ወደ እንግሊዘኛ ይለውጠዋል። ልክ ሰውየው እየጻፈ ያለ ወዲያውኑ ይቀይረዋል። ስለዚህ ያ የተቀየረው ነው ለኮምፒውተሩ አገልግሎት ላይ የሚውለው ወይም ኮምፒውተሩ የሚያውቀው ማለት ነው። ጸሐፊው የሚያውቀው አማርኛውን ነው፣ ኮምፒውተሩ የሚያውቀው ግን እንግሊዘኛውን ነው ማለት ነው። ሙሉ ለሙሉ 100% ይቀይርለታል ወደ እንግሊዘኛ በዛ መልኩ ነው። ስለዚህ ዋናው የእንግሊዘኛ ፍርግም ቋንቋ የሚሮጥበት ወይንም የሚሰራበት ቦታ ሁሉ ስልኮች ላይ የሚሆን ሌሎች ኮምፒውተሮች ላይ የሚሆን መኪናዎች ላይ የሚሆን በአማርኛ የተጻፈው ይሰራል ማለት ነው። በዛ ሐሳብ ነው የሚሄደው ቡና ስክሪፕት።
መልካም። ቀደም ከሁለቱ በስፋት የሚታወቁ ሶፍትዌር ወይም ፕሮግራሞች ከጃቫስክሪፕት እና ከማይክሮሶፍቱ ሲ ሻርፕ ጋር በማነጻጸር ይሄ ቡና ስክሪፕትም ደረጃውን የጠበቀና ራሱን የቻለ መሆኑን አስረድተዋል። ለማናችንም በሚገባ መልኩ ንጽጽሩን ለማየት በተለያዩ ቋንቋዎች ፕሮግራሞች ይጻፋሉ ለተለያየ ጉዳይ የሚሉ። ይሄን ቡና ስክሪፕት ለማስረዳት በቀረበ አንድ ጽሑፍ ላይ በቻይንኛ ከተጻፈ መሰል ፕሮግራም ጋር ያነጻጽሩና ነገር ግን የሚሰራበት መንገድ ፍጹም የተለየ መሆኑን ከቻይንኛ ቋንቋዎች የማይወጣውን ይሄ ደግሞ ቡና ስክሪፕት በማናቸውም የሰው ልጅ ቋንቋዎች መስራት የሚችልበትን ሁኔታ ይገልጻሉ። እስኪ ተነጠረ ያፍታቱ ለላቀርቶ አንድ የታወቀ ነገርን ለመስራት ዛሬ እንደ ልብ በተለያዩ ጉዳዮች ላይ በየቀኑ ፕሮግራም ይጻፋልንም በየቀኑ ይሰራልና ወይም ደግሞ አንድ የንግድ ዘርፍ ላይ የተሰማራ ሰው ለዛ ብሎ የሚሰራው ፕሮግራም እስከ መጻፍ ድረስ ተሄዷል። መጽሐፎች በፕሮግራም ይጻፋሉ። ልዩነቱን የዚህን ጥልቀት ሌሎች ፕሮግራሞችን ለማጻፍ ያስቻለበትን ምንነቱን መረዳት እንችል ያድርጉን።
ጥሩ ጥያቄ ነው። በጥያቄ ውስጥ ሌሎች ጥያቄዎችም እንዳሉ ነው የተረዳሁት። መጀመሪያ ከሐሳቡ ስንነሳ የተነሳውበት ሐሳብ ይህን ቡና ስክሪፕትን ለመስራት ማንኛውንም የኮምፒውተር ፍርግም ቋንቋ ወደ ማንኛውም የሰው ልጆች ቋንቋ መለወጥ በሚያስችል ሐሳብ ነው። ይህም የፈጠራ ሐሳብ በአሜሪካን ሀገር በአእምሯዊ ንብረት ጥበቃ ሂደት ላይ ይገኛል። በተለያየ ጊዜ የተለያየ የሶፍትዌር መሐንዲሶች የእንግሊዘኛ የፍርግም ቋንቋዎችን ወደ ራሳቸው ቋንቋ የመተርጎም ጥረት አድርገዋል። አንዳንድ ጊዜ ኮምፒውተሩ ፍርግም ቋንቋዎችን በሚረዳበት ጊዜ አይለወጤ የሆኑ ቃላቶች አሉ። ያንን ለመለወጥ ወደ ራሳቸው ቋንቋ የግድ የራሳቸው ማቀናበሪያ መስራት አለባቸው። ያ ደግሞ እጅግ በጣም ውስብስብ ከመሆኑ የተነሳ ምንድን ነው የሚያደርጉት? አንዳንድ የሚፈቀደውን ስሞችን ቁልፍ ቃላቶቹ እንዳሉ ሆነው የእንግሊዘኛ ሆነው ሌሎች የሚፈቀዱ የስንት ስሞችን እነዛን በመቀያየር በራሳቸው ቋንቋ በማድረግ በጣም ብዙ ቋንቋዎች ተሞክረዋል ተሰርተዋል። ልክ በዚህ መንገድ ለምሳሌ አክል ቻይናዎች የእንግሊዘኛውን ጃቫ ለመማር በቻይንኛ የተጻፈ መጽሐፍ አላቸው። ቁልፍ ቃላቶቹን በእንግሊዘኛ አድርጎ ሌላውን ዝርዝር በቻይና ነው የሚያስተምራቸው። ሻፕ የሚባለው ማይክሮሶፍት የሰራው የፍርግም መጽሐፊያ ቋንቋ ነው። እሱንም በራሳቸው ቋንቋ ነው የሚማሩት። ግን በተሟላ መልኩ ከነቁልፍ ቃላቶቹ ሙሉ ለሙሉ አልቀየሩትም። ዋናው በራሳቸው ቋንቋ መማር ስለሚችሉ ማለት ነው። እና ብዙ ጊዜ በራሳቸው ይጽፋሉ። በተለይ ራሻ አካባቢ እንደዚህ በራሳቸው ቋንቋ ፍርግም ይጽፋሉ። ይሄ በራስ ቋንቋ ፍርግም መጽሐፉ ያው ያለውን አገልግሎት በኋላ እንመጣበት እንችላለን። ይሄኛው ትንሽ የተለየ የሚያደርገው በኮምፒውተር ፍርግም ቋንቋ ምንም በሰው ልጆች ቋንቋ የተቀደበ አይደለም። ምክንያቱም ይሄ የተሰራው ማቀናበሪያ ቡና ስክሪፕት ማቀናበሪያ ከጀርባ ደረጃውን በጠበቀ ለምሳሌ ማይክሮሶፍት ቪዥዋል ስቱዲዮ ኮድ የሚባል የፍርግም ማቀናበሪያ አለ። ልክ እሱ የሚጠቀምበትን ራሱ የሚጠቀመው ቡና ስክሪፕት ማለት ነው። የነጻ ምርት ስለሆነ ችግር የለም። ራሱ የሚጠቀምበትን አንድ አይነት ምርት ነው ከጀርባ የሚጠቀሙት አንድ አይነት አቀናባሪ ወይንም አርታይ ነው የሚጠቀሙት። ያ አርታይ ምን ያደርጋል? ለምሳሌ ተማሪው በሚጽፍበት ጊዜ ፍርግም እገዛ ይሰጣዋል። ይሄ ማለት ይሄ ነው ይላል። ልክ የእንግሊዘኛው እንደሚሰጠው የቡና ስክሪፕቱም ተማሪውን ያስተምራል ማለት ነው። የእንግሊዘኛው አንዳንድ ጊዜ የቡና ስክሪፕት የተለየ የሚያደርገው በእንግሊዘኛ የተጻፈ ለምሳሌ ጃቫ ስክሪፕት ኮድን በሚያገኝበት ጊዜ በአማርኛ ነው ለሚመለከተው ሰው መግለጫውን የሚሰጠው ይተረጉምና ይሄ ማለት እንዲህ አይነት ስልት ነው የሚሰራው እንዲህ ነው ብሎ በአማርኛ ነው ወዲያውኑ ከመቀጽበት ተርጉሞ የሚሰጠው ማለት ነው። የቡና ስክሪፕት በእንግሊዘኛም እዛው ላይ በአርታዩ ላይ የእንግሊዘኛ የጃቫ ስክሪፕት ኮድን ቢጻፍበት አይቃወምም። ሁለቱንም ነው የሚያሮጣቸው ምክንያቱም በቋንቋ የተገደበ ስላልሆነ። ለምሳሌ አሁን ያለው ቡና ስክሪፕት ሁለት ቋንቋዎችን ይዞ ነው የሚመጣው። ቡና ስክሪፕት በአማርኛው አለ፣ ጃቫ ስክሪፕት እንግሊዘኛው አለ፣ ታይፕ ስክሪፕት እንግሊዘኛው አለ። እንደገና ይሄንን ሁሉ አንድ ላይ ይዞ ነው የሚመጣውና ተጠቃሚው የፈለገውን መጻፍ ይችላል በቋንቋ የተገደበ አለመሆኑን ነው እዛ ላይ የሚያመለክተው።
ዶክተር መሸሻ እንግዲህ ውስብስብ የኮምፒውተር አመሮችን ለተለያየ ስራዎች የሚውሉበትን ይልቁንም ደግሞ ሌላ ፕሮግራም ራስን የቻለ ሌላ ቀመር የሚጠይቅ ፕሮግራም መጻፍ ወይም መስራት የሚያስችል ጥበብ ጭምር ነው። በገዛ ቋንቋ ፕሮግራም መጻፍ በሚለው ስርዓት ስር እየተነጋገርን ያለ ነው። አሁንም ለተራ በተጠቃሚነት ደረጃ ኮምፒውተርን ለሚያውቅ አንድ አድማጭ በሚረዳ መልኩ ልጠይቆ መግቢያው ላይ ጠቀስ አድርገን ነበረ። ይህ ቡና ስክሪፕት የተባለውን እርሶ የሰሩትን ፍርግም አንድ ሰው ሲያጠና ምን ማድረግ ይችላል ብሎ ነው የሚያጠናው? እንዴ በቀላሉ በሚረዳው ይሄን ማድረግ ያስችለዋል ብለው በተጨባጭ አንድ ሰው ይሄን በማጥናቱ ሊያገኝ የሚችላቸውን ጠቀሜታዎች ለመረዳት እንሞክር። አድማጮች ከዶክተር መሻ ጋር የጀመርነው ወጋላ በቃም ተከታዩ በሌላ ፕሮግራም እናቀርባለን። ከጥልን ደግሞ ስለስነ ግጥም ስለህይወትና በግጥም ስለሚገለጡ ሌሎች ርዕሰ ጉዳዮች የተናዳውንና የግጥምን ለዛ ወደምናጣጥምበት ውበቱንም ወደምናደንቅበት ዝግጅት እናቀና።
ብቻ ከመንገዱ ወጥቶ በጎዳና የተሰየመ እርምጃውን በእግሮች የጠበቀ አለ። ሊከተል ስጋህን ፍጹም ያለለ ነፍሱን ለነፍስ ያዋለ እስትንፋስህን የተዋሰ አለ ማታውቀው ማታየው ማትደርሰው ጥላህን የተጠለለ ሌላ ጥላ አለ።
አመሰግናለሁ ገጣሚ ገነት ወንድሙ። በርከት ያሉ ግጥሞችን ጽፈሻል። የቅርብ ጊዜ የመጨረሻው ስራሽ ከውሽንፍር በኋላ የሚለው ነው። ሰንኮፍ በ1999 የጻፍሽው ወይም ለህትመት ያበቃሽው የግጥም መድብልና አሁን ያነበብሽልን ግጥም ያለበት የዘመን ቀለማት በርካታ ታዋቂ ገጣሚያን የተሳተፉበት የኢትዮጵያ ደራሲያን ማህበር ያሳተመው መድብል ሌላው ነው። በሱም ላይ ተሳትፈሻል። ወደ ራዲዮ መጽሔት እንኳን በደህና መጣሽ።
ኢንሻአላህ ግሬስ ብለን ለጋብዝከኝ በጣም ነው የማመሰግነው።
በራዲዮ መጽሔት ግጥምሽን ለቀምሻ ያህል በቀደመው ፕሮግራማችን አስተዋውቀናል። ሁለት ግሩም ግጥሞችን ከውሽንፍር ኋላ ከሚለው ቀደም ብዬ ካነሳሁት የመጨረሻው የግጥም መድብልሽ ላይ አንብበሽልን ነበረ። ዛሬ ስለ ግጥም፣ ስለ ህይወት፣ በግጥም ስለሚነገሩ ታሪኮች፣ ከዚያም አለፍ ብለን በራሱ በህይወት ውስጥ ስለሚታዩ ነገሮች በገጣሚም በገነትም አይን ያየሻቸውን ታጫውችናለሽ። እንደተረዳሁት ገነት፣ የመጀመሪያው የግጥም መድብልሽ ሸንኮፍ የተሰኘው በ1999 የተጻፈው የግጥም መጽሐፍሽ ነው። በዚህ ዓመት ለህትመት ይብቃ ይታተም እንጂ የመጀመሪያው የግጥም መድብልሽ እንደመሆኑ ከዚያ በፊት በነበሩ በርካታ ዓመታት ውስጥ የጻፍሽና ያሰባሰብሻቸው ሊሆኑ እንደሚችሉ መገመት ይቻላል። እስኪ ንገሪኝ ስለ መጀመሪያው የግጥም መድብልሽ፣ ስለ ሸንኮፍ። እንዴት ለህትመት በቃ?
የመጀመሪያው መጽሐፌ ሸንኮፍ ነው። በኢትዮጵያ በ1999 የታተመው። ያው ግጥሞቹ ያው ለብዙ ጊዜ እየጻፍኩኝ ያጠራቀምኩላቸው ግጥሞች ናቸው። ምናልባት ካየከው መጽሐፉን አንዳንዱ ላይ ቀናቶች ሲባቸዋለሁ እና ለብዙ ዓመት የተጠራቀሙ ግጥሞች ናቸው እዛ ላይ የተካተቱት።
የመጀመሪያ ስራ ሲሆን የራሱ ጠባይ ያለው ከሌሎች ኋላ ላይ ከሚከተሉት ማለት ይቻላል። የመጀመሪያ ስራሽ እንዴት ይሆናል? አንባቢ ይወደዋል ወይ? ካሉሽ ግጥሞች ውስጥ የቻልሽውን ያህል መራርጠሽ የሚያይልሽም ካለ፣ ኤዲተሮችም የሚያጋጥሙሽ ካለ ይመስለኛል። በጣም ወጣትነት አሁን ካለሽበት እድሜ ብዙ ወጣት በሆንሽበት ሰዓት የተጻፉ ናቸውና እንዴት ወደ ህትመት መጡ? ግጥም መጻፍ የጀመርሽበትን ጊዜም ታስታውሽ ከሆነ እስኪ ቀደሙ ስራዎችን በሚመለከታቸው ነው።
መጻፍ የጀመርኩበትን ጊዜ በትክክል አላውቀውም። ይሄ ነው ብዬ ግን ልጅ ነበርኩኝ እና ታላቅ ወንድሜ ይጽፍ ነበር አጫጭር ልብ ወለዶችን፣ ለቤተ ክርስቲያንም ደግሞ ድራማዎች ምናምን ይጽፍ ነበር እና ያው ከሱ አይቼ ነው መሰለኝ መጽሐፍ የጀመርኩት። መጽሐፎችን ማነብ ነበር እሱ የሚገዛልኝ ናቸው ብዙዎቹ እና ያ ከሱ በኋላ ነው መጽሐፍ የጀመርኩት ማለት እችላለሁ። ሌላው ደግሞ አንድ ማስታውሰው ስድስተኛ ክፍል እያለሁኝ መምህራችን ኃይለኛው ኃይለ ሚካኤል ይባላል እና እሱ ግጥም ጻፏለን ትምህርት ቤት ውስጥ እና እሱም ግጥም አስታውሳለሁ። ምናልባት መጀመሪያ አይሆን ግን ያው ከሱ በኋላ ደግሞ ብዙ ፍላጎት እያደረጀ ይመጣ። ብዙ ጊዜ ያልኩ መምህራችን ግጥሞች ያነብልን ነበረ ያጽፈን ነበረ እና ከዛ ተነስቼ ነው ያው መጽሐፍ የጀመርኩት። ያሳተምኩበት መንገድ ያው እንግዲህ ሲበዙ ለብዙ ጊዜ እፈራ ነበር እውነቱን ለመናገር ለማሳተም። ምንድነው ብቁ ይሆኑ ግጥሞች አሉኝ አይመስለኝም ነበር እና ብዙ ጊዜ ስጽፍ ሁሉንም ሰው እያሰብኩኝ ነው የምጽፈው። ላይ ከትንሽ ከጀማሪ ጸሐፊዎች ጀምረት ትልቅ ደረጃ ላይ ያሉ የተባሉትን እያሰብኩ ነበር የምጽፈው እና ሁሌ በቃ ያለው ግጥሞችን አይቼ ይሄ ነገር ለዛ ሰው ትክክለኛ ነገር ይሆናሉ እና ቢያነበው ጊዜውን አያባክንበት ወይ ይመጥነዋል ብዬ ሁሌ አስብ ነበር እና በዛ የተነሳ ያው ብዙ ጊዜ ቆየውኝና በጣም በጣም ሲበዙ መጨረሻ ላይ ያው የቤተሰብ ድጋፍ አለ፣ ጓደኞችም ድጋፍ አለ እና ያው ከዛ ተነስቼ አሳተምኩት።
ለመሆኑ ራሱም አጫጭር ልቦለዶችን ይጽፍ የነበረው የቅርብ ምሳሌና አነቃቀሽ የነበረው ወንድምሽ እሱስ ገፋበት ለህትመት ያበቃው ስራ ይኖር ይሆን? ማን ይባላል? ወይስ አንቺ ቀደምሽው?
እሺ፣ እግዚአብሔር ስላስታወስከኝ ስሙን ሳልጠቅሳልሽ የነበረ ስሙ መለሰ ወንድሙ ይባላል። ይህ ደግሞ ማሙሼ እያልና የምንጠራው ያ ሁሉም ያነባሉ። ትልቁ ወንድሜም ያነባል፣ እህት ይነብ ነበረ እና እሱ ነው ግን ያው እንዳልኩ እሱን የቀረጸኝ በብዙ መልኩ እና ያሳተመው ነገር የለም ወዲያው ነው ያቆመው ለኔ ሰጥቶኝ ነው መሰለኝ
አስረክቦሽ ሄደ
አዎ አስረክቦኝ በቃ እንደዛ አስረክቦኝ ሄደስ ወደ ሌላ ስራውን ቀየረና ግን ያው የሱም የቤተሰቦችም ድጋፍ አብሮኝ ያለው ታናሽ ወንድሞቼም በቃ የሚገራረሙ ግጥሞች ይጽፋሉ አልታተሙም እንጂ ታናሽ እህቴም አለች መሳይ ወንድም የምትባል ሰንጎ ጸሐፊ ናት እና ያው እንግዲህ እግዚአብሔር ሲፈቅድ ነው የቤተሰብ መጽሐፍ ብለን እናሳትማለን ሁሉንም
ደርሰትና የቤታችን ነው እያልሽ ነው
እውነት ነው
የተጋሩ ማንበብ መነጋገርም እድሉ ሊኖር ይችላል የሳብሽን ማበረታታት የለም እንዲህ አይነት ተብሎ ሐሳብም መለዋወጥ ሊኖር ይችላል ከግጥሞችሽ አንዳንዱን ያነሳን ስለህይወትም ቀደም ብዬ እንዳልኩት ስለስነ ግጥምም እየተጫወትን እንቀጥላለን በራዲዮ መስሄት ወግ መሰረት እንደ ቃልህ ይላል ከውሽን ፍርሃላ ከሚለው ከዚህ የመጨረሻው ስራሽ ላይ ገጽ 19 ላይ ያለ ግጥምሽ እመጣለሁ እንዳልክ እመጣለላለሁ ድሜን ለጊዜ ግብር አስበልቼ ዘመኔን ሸኝቼ እመጣለሁ ብሏል እመጣለላለሁ ካረፍኩበት ዋርካ ከጎጆ ቤታቸው ወፎቹ ተጫጭተው ተጋብተው ሲወልዱ ሲከብዱ ይያየው እመጣለሁ ብሏል እመጣለላለሁ መልእክትስ ይደርሰኝ የሚል ቀርቻለሁ እንደ ቃልህ በግጥሞች በሙሉ ውስጥ እንዳየው ወብ የፍቅር ግጥሞችን ያለው የህይወትን የሚመለከቱአሉ በአብዛኞቹ አጫጭር ናቸው ከዚህም ያጥራሉ በአራት አንጓ በአምስት አንጓ የጨረሻቸው ናቸው ትልቅ ሐሳብ በመጠን መስመሮች ውስጥ ተጽፈያለሽ እስኪ ንገሪን ስለ ግጥሞች ትምጽፊባቸው ሰዎችን ጨምሮ ምን አይነት ሁኔታዎች ግጥም እንደሚያነቃቆሽ እስከዛሬ የሚጻፍሻቸው ግጥሞች እስኪ ያጫውቺን
ስለግጥሜ ቴንኪ ሞደውን ግጥም ነው ያነበብከው ግጥሞቼ ህይወትን የማይበድ መስታወቶች ናቸው መስታወቶች ናቸው ስልክ የራሴንም የሌሎችንም ማለት ነው እና ሁኔታዎች ደግሞ ካልከኝ ብዙ ልብ የሚነካ የሚያሳዝን ነገር ሲሆን በዛ ጊዜ ነው ብዙ የመጽሐፍ ፍላጎት የሚነሳስ እንደ ማረፊያም ቆጥሯል ነው መሰለኝ ብዙ ጊዜና ለኔም ብቻ ማረፊያ ሳይሆን ለሌላም ሰው ደግሞ ማረፊያ ይሆናል ብዬ አስባለሁ። ህይወትን አይበታለሁ እንዳልኩ ኬሶችን ህይወት አይበታለሁ። ሌላው ደግሞ እኔን ረስኩ እንደሚሰጠኝ በቃ ይህን ግጥም ደግሞ አንብቦ የሚያሳዝን ነገር ሲገጥመኝ ነው ብዙ ጊዜ የሚጽፈው። ለእኔ እንደ ማረፊያ ነው ሌሎችም ደግሞ ያሳርፋል ብዬ አስባለሁ ብዙ ጊዜ ማለት ነው። እና የሆነ ለደስታ ብዬ በደስታ ጊዜ ጻፍኩት ግጥም ትዝ አይለኝም። ስለራሴ ልጻፍ ለሰው
ልጻፍ እንደው ትንሽ ደብዘዝ የሚያደርግ ጫን ያለ ስሜት ስታይ ወይ ሲሰማሽ የግጥም ስሜት ሽኮረኮራል?
አዎ አዎ እንደዛ ነው እንደዛ ነው። ሌላ ደግሞ የፍቅር ግጥሞች ብዙ አሉ መሰለኝ ሁሉ መጻፎች ላይ ሳይ ሰው ስለሚወዳቸው መሰለኝ ማበዛው አንደሱም ነው። ሌላም ደግሞ ያው ከፍቅርን ይበልጥ የለም ብዬ አስባለሁ ከበፊቱም ጀምሮ
በጣም ብዙ ግጥሞች ናቸው የፍቅር ግጥሞችሽ።
ያነሰለኝ ያው ከስተም ይቀዳ ነው ከነፍስ የሚቀዳ ስለሆነ ያው ማንነቶች ናቸውና እንዳልኩ ከፍቅር የሚበልጥ ይያምናል ሁሉም ያ የሱ ነጸብራቅ መሰለኝ።
ስለ ኑሮ ስለ ህይወት ጻፍሻቸውም እንዲሁ ስሜት የሚይዙ ናቸው። በዚሁ በኋላኛው መድብልሽ እኔ ለወፈር ነው አለፍ አለፍ እያልኩ በፍጥነት ለጫዋታው ያህል ማነሳው ባይተዋር የተሰኘው ግጥምሽ ከውሽንፍር ኋላ ገጽ 40 ላይ ያለው ሀዘን አይጨንቀኝም ዋይት ሀውስ ለምን ብዬ ተመጻደቅ አይደለም ብርትቼ ወይም ተጽናንቼ አብሮኝ ስለኖረ ነው ተለማምጄት ያለሽ የኑሮ ፈተና መልከት ካደረክሽባቸው አንዳንዴ ፈተናም ስንለማምደው የሚኖረውን ገጽታ የተመለከትሽበት ይመስላል። እስኪ ገፋ አድርገሽ ንገሪኝ። ሄላ በተሰኘው ገጽ 33 ላይ ባለው ሌላው ግጥምሽ የጣፈንታን የሚመለከት የሚመስል ግጥም አለ። ስለ ኑሮም እንዲህ በቃ አድርገሽ የምታይባቸው ግጥሞች አሉ። ቃላቶች አዳዲስ ቃላቶች አስተዋወቅሽባቸውንም ትርጓሚያቸውን ከመጽሐፍሽ ጀርባ ጽፈሽ ተመልክቻለሁ። ምን ያህል ነው አንድ ርዕስ ላይ ጻፍ ስትሳቢ ወይ ስትነሳሽ በዛ ስሜት ውስጥ የምትቆዩ ወይስ ግጥሙን ከጻፍሽ በኋላ ታርፊያለሽ ወይስ ስትጽፊው ድረስ በዛ ስሜት ውስጥ ትቆያለሽ?
እስከምጽፈው ድረስ ልልክ እችላለሁ። ሌላው ግን ብዙ አይፈጅብኝም። ብዙ አይምሮ ውስጥ የሚቆይ ግጥም አይኖርም። አሁን አሁን አንዳንድ የጻፍኳቸው ረጅም ግጥሞች አሉና እነሱ ትንሽ ጊዜ ውስጥብኛል። ያው አይምሮ ውስጥም ሳብላላቸው ምናምን ግን ያው አሁን የምታያቸው ግጥሞች በጠቅላላ ምንም ቁጭ ብዬ የጨረስኳቸው ናቸው እና ሌላ ባህሪ ላይ ደግሞ አንዴ ከጻፍኩት ከውስጤ ከወጣ በኋላ ማስተካከል አልችልም ግጥሞችን።
ተመልሰሽ ማየት አትፈልጊም?
ማየት ሳይሆን አልችልም። አሁን ይሄ ተበላሽቷል ይህንን ላስተካክል ማለት አልችልም እና ግጥሞች ውስጥ ያሉት በጠቅላላ ማለት እችላለሁ በቃ የመጀመሪያ የተጻፉ ናቸው። ከዛም በኋላ ያው ቀን ምናምን ትናለም ቁጭ ካልኩኝ ያው ጽፌ ነው የምነሳው ማለት ነው።
ገጣሚያን ሁሉ የየራሳቸው ዘይቤ የየራሳቸው መንገድ አላቸውና የገነት መንገድ አንዴ ቁጭ ካልኩ ውርድ ይላል ከራይ ከዛ በኋላ ያንባቢውን ጣጣ ነው ምጥይ ነው የሚመስለው።
እንደዛ ነው።
ግሩም እንግዲህ በማንኛውም የስነ ጽሁፍ መስክ በተለይ ደግሞ ባለንበት እና አንቺ በሚኖርበት በዚህ በዩናይትድ ስቴትስ ታዋቂ ደራሲያን ገጣሚያንም የየራሳቸው አርታዮች ይኖራቸዋል። ከጥመቱ ጋራ ከሚፈልገው ስራ ጋራ ሁኔታ ሲያመች አብሮ የሚሰራ ሰውም ይኖራል። ግሩም ግጥሞች ናቸው እና ያሉሽ ብዙ ንከብዳ አይመስልም። ገነት ስለ ግጥም እናውራ እስኪ ጥቂት። አንዳንዶች ግጥም አይተነተንም ይላሉ። ስለ ግጥም ነገሩ ሐሳቦች ላይ የበኩልሽን እንድትናገሪ ራስሽን እንድትገልጪ የምገፋፋሽን ያህል የግድ እንድትተነተን አይጠበቅም። ከስነ ጽሁፍ ከጽፈት በፊት መፈጠሩ የሚነገርለት ግጥም በአብዛኛው የቃል ነውና ስሜት በሚነካ ወይም አይረሴ በሆነ መንገድ ሰው ለመኮርኮር መዋሉን ነው ይወሰደው። እንደ ሙዚቃ እንደ ሲኒማ ይደሰቱበት የጥበቡን ፍሬ ሊያጣጥሙ የተፈጠረ ነውና አጣጥሙ ነው የሚሉት አንዳንዶች። እንግዲህ ይሄን አይነት ሀሳብ የሁሉም ላይሆን ይችላል። የተለያዩ ገጣሚዎች የተለያየ ሀሳብ አላቸው። አንቺ ግጥም ስትጽፊ ስታነቢ ምንድነው የምትፈልጊው? ምን ያሸንፍሻል? አንድ ጥሩ ግጥም የምትሆን በምንድነው የምትመዝኘው?
የሚነሱበት ሀሳቡ ነው ብዙ ጊዜ ማለት ነው። የሚነሱበት ሀሳብ አንዳንዴ ከውስጥ እውነት የሆነ ነገር ማለት ነው። አንዳንዴ ያው ልጻፍ ብለህ ቁጭ ብለህ ትጽፋለህ። እኔ እንደዛ አልችልም። ግን አንዳንድ ሰው እንዲህ ለውድድር ተብሎ ወይ ደግሞ በዚያ አርስት ላይ ልጻፍ ብሎ የሚጽፈዋል እና እኔ በግሌ እንደዛ ማድረግ አልችልም ውስጤን ካልተሰማኝ በስተቀር ማለት ነው። እና እንደዛ ሲሆን ደግሞ እኔ የማምነው ነገር በቃ የሆነ ሰው ይኖራል ያንን ስሜት የሚጋራ ያንን ሁኔታ የሚጋራ አንተ የተሰማህን ነገር የሚሰማው ሰው ይኖራል። እና እንዳልኩ እማየው ከዛ አንጻር ነው። ከዛ አንጻር እውነተኛነቱን ያለው ቤት ብዙ ቢሆንም ግጥሞች አንዳንዶቹ ቤት አይነቱ ግን ሀሳቡ ጠንካራ ሀሳብ ከሆነ እሱን ነው ብዙ ጊዜ እንትንምለ እሱን ነው የምመዝንበት ብዙ ጊዜ።
የሀሳቡ ጥልቀት ምጥቀት ኮርኳሪነት የበለጠ ይስበኛል እያልሽ ነው?
እውነት ነው። ቃላቶችም በብዙ መልኩ ልትመዝነው ትችላለህ። ግን በግሌ የምመዝንበት ሀሳቡ ነው። የሀሳቡን ጥልቀት የምመዝ ነው።
ስነ ግጥም ላይ ከሌላውም የጽሁፍ አይነቶች የተለየው አንዱ ባህሪው በምጥን ቃላት መጻፉ፣ በዛው ምጥን ቃላት ውስጥ እምቅ ሀሳብ ይሁን ወይ ዘና የሚያደርግ በቀላሉ መጻፉን እንደ አይነተኛነት ይታያል። አንቺ ቀደም ብዬ እንደገለጽኩት በተለይ ከዘመን ቀለማት በጋራ ብዙ ገጣሚያን ከተሳተፉበት ውጪ በአንቺ ግጥሞች አሁን በስፋት ያየሁት ከውሽንፍር ኋላ የሚለውን ነው። በጣም አጫጭር ግጥሞች ናቸው። አጭር ግጥም ውስጥ በቂ ሀሳብ መግለጽ መቻል በራሱ ትልቅ ችሎታ ይመስለኛል። ብዙ ቃላት ተጠቅመን አንዳንዴ ያን ያህል ሳቢም ያን ያህል ውበትም የሀሳብ ጥልቀትም ቅድም ያልሻቸው ነገሮች ላይኖሩ ይችላሉ እና እንዴት ነው ያን መንገድ መከተል የጀመርሽው? በግጥም አጻጻፍ ስልት ሩባያት የሚባሉትን በጣም የቀረበ ነው። በአራት መስመር የታወቀ የግጥም አጻጻፍ ስልት ቢሆንም የዑመር ሀያም እና በኋላም ጋሽ ተስፋዬ የተስፋዬ ገሰሰ ሩባያትን ባስተዋወቀን መንገድ በጣም አጫጭር ናቸው። አብዛኞቹ ሞች ማለት ይቻላል በአምስት እና በአራት ስድስት መስመር ውስጥ ያልቃሉ። እንደ ትልቅ ችሎታ ማሳያ አድርጌ ነው የማየውና እንዴት ተከተልሽ ይህን መንገድ?
ከልምድ መሰለኝ። አንዳንዴ ግጥሞችን በደንብ የሚያውቁት የራስሽ መንገድ አለሽ ነው የሚሉኝ። ያው ሞክሬያለሁ በራሴ መንገድ ልጽፈው እና እንዲህ ቃላት ማባከ ምናምን ብዬ አስቤ አይደለም። ግን ልቦለድ ከአጭር ልቦለድ ከሰነጡፍ ዘርፎች ግጥም ፓውፉል ኃይል አለ ይባላል አባባል በጣም ማረከኛልና በዛ አንጻር ነው ግን በቃ አሁን እንደዚህ ደረጃም ደግሞ ለምንድን ደግሞ አሳጥር የበለጠ ደግሞ ፓውፉል ማድረግ ፈልኩ በራሴ መንገድ እና አንዳንድ ግጥሞችን ሳያቸው በእውነት መስመር እንጽፋቸው በአራት መስመር እንጽፋቸው ደውስጥ ያሳብም ማለት ነው ቢተነተም መጥረጅም ልቦለድ ሊሆን ይችላል አጭር ልቦለድ መሆን የሚችሉ ናቸው እና በዛ አንጻር ነው መጽሐፍ ጀመርኩኝ አካባቢ ያስጨንቀኝ ነበረ እንዲያጣጥሬ የጻፍኩኝ ሰው ባይረዳው ስል ነበረ አንዳንድ ጊዜም ደግሞ ሰዎች ወይ ሁለቴ ወይ ሶስቴ ወይ አራቴ አንብበው ነው የሚረዱት እና ያስጨንቀኝ ነበረ አንድ ጓደኛ አለ አብሮ ያደጉ ሁለት ሶስቴ ካልተነበበ በቃ ግጥም አይደለም ይለኝ ነበረ እና የታተሙ መጽሐፎች የሉትም እኔ እስከማውቀው ድረስ ግን እሱም በጊዜ ይረዳኝ ነበር ያ አንድም የሳው ቅድም ስኖች እንደመምህር ለሱ ነበር ብዙ ነገር እየጻፍኩ ማሳየው እና የሀሳብ ውስጥ የተቀረጸ መሰለኝ እና ያው ጭንቀትም ለቀቀኝ ማለት ነው በቃ እኔ ራሴን ሆኜ ልጻፍ ከዛ በኋላ ሰው በቃ የሚገባው ጊዜ ይገባው ምናልባት በሀያ ዓመትም አስር ዓመትም ሰላሳ ዓመትም ይስጥ በቃ እኔ ራሴን ሆኜ ልጻፍ እኔ ራሴን ሆኜ ስራዎችን ላውጣ ከዛ ሰው ግን በጊዜ ይረዳው ብዬ ራሴን አበረታታ ማለት ያው በዚህ ሀሳብ ነው እንግዲህ ባያቸው ግጥሞች መጽሐፍ ላይ ይቀጥላል።
አድማጮች ከገጣሚ ገነት ወንድሙ ጋር ያዝነው ወጋል ተቋጭም ቀሪውን በመጪው ፕሮግራማችን ዘንድ እንመለሳለን። ሙሉ ቃለ ምልልሳችንንም በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን ገነትን አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች አሁን የአዲስ አበባ መስኮት ሊከፈት ነው። አሁን የአዲስ አበባ መስኮት ተከፍቷል። ንጉሴ አክሊሉ በቀጠረው መሰረት ለምሽቱም አባይ ነክ መሰናዶ ነው ይዞ የተመለሰው። ንጉሴ በቀጠም ትችላለ።
አድማጮቼ በዚያን ሰሞን ምርጫ ስንል ሰንብተን ካለፈው 15 ቀን ጀምሮ ደግሞ አባይ እያልን ነው። እድለኞች ነን። አባይ ሞላ አሉላ። ለመሆኑ ስንቶቻችን ነን የአባይን መልኩን ያየነውና የምናውቀው የምናስታውሰውስ?
እውነት ነው እንግዲህ አባይ ሁለት መልክ ነው ያለው። ሁለት መልክ አለው ስልክ በክረምት ሌላ ነው አባይ በበጋ ሌላ ነው አባይ። በበጋ የምታየው አባይ በዛ በፏፏቴ ላይ የሚወርደውና በክረምት የሚወርደው አባይ ፈጽሞ ሌላ ነው። ኢትዮጵያ ውስጥ ሌላ ውሃ ቀርቷል ወይ ብለ የምትለበት ነው በክረምት መጥቶ የሚሄደው።
አንጋፋው የቀድሞው የኢትዮጵያ ቴሌቪዥን ካሜራማን የካሜራ የፊልም ሰው ኤልያስ ብሩ ነው። ለመሆኑ አባይ ነጭ ነው ጥቁር ወይስ ጠይም? ኤልያስ ስላባይ ያጫወተን አብሮን ያመሻል። አዎ ውሃው ጠይም፣ አሳው ጠይም፣ ህዝቡ ጠይም፣ ኃይሉ ኃያል፣ ግርማው ግሩም ይሉታል። አምባሳደር አይምሮ ወንድማገኘው ደግሞ ገመድበር በተሰኘው መጽሐፋቸው አባይን እድለኞች ነን አሉላ አባይ ሞላ።
በበጋ የምታየው አባይ በዛ በፏፏቴ ላይ የሚወርደውና በክረምት የሚወርደው አባይ ፈጽሞ ሌላ ነው። ኢትዮጵያ ውስጥ ሌላ ውሃ ቀርቷል ወይ ብለ የምትለበት ነው በክረምት መጥቶ የሚሄደው። ሁለት ነው ሶስት መፍሰሻና ከላይ ደውዶ ከላይ የዘለለ የሚወርድበት እንደ ናዳ ልክ ተራራ የሚናድ ነው የሚመስልህ።
በኩራፍ ላጋት አባይ የወንዞች አውራ የምድር ሀበሻ መታወቂያ ባንዲራ ከተት ሰራዊት ምታ ነጋሪት ብሎ ጅረቶችን አስተባስቦ ባጃቢነት አስከትሎ በጥርብ ገደል ውስጥ ለውስጥ በሰበር ባራ መሬት ተጉዞ እንደ ዘንዶ ተንቆላሞ እንደ እፉኝት ተጠማዞ ሱዳን ሲደርስ ይቀበሉታል በልልታ ግብጽ ሲገባ ይጠብቁታል በልልታ ካርቱም ውሎ ካርቱም ያድራል ከነጭ ባህር ሲቀላቀል ሩጫዬን ፈጸምኩ ይላል።
በካሜራማ ቀረብ አርገስ በመታይበት ጊዜ ውሃው ከዛ እየዘለለ የሚመጣ አንተንና ካሜራውን አንድ ላይ ከመሬት የደባለቀ ነው የሚመስልህ። በካሜራ ሌንስ ውስጥ ስታይ እንደዛ አይነት ኃይል ያለው ነው አባይ።
ይናገር ጋራው ጥርቡ ገደል ግራና ቀኝ የቆመው የአባይን ጉዞ ለሚሊዮን አመታት የዘገበው ይናገር ሸለቆም ሰበርባራው ሰርጎድጓዱ ጥገና የማያውቀው ዘላለማዊ መንገዱ አባይ ጉዞ ስራው ጉዞ ረፍቱ መዋያ የለው ማደሪያ ጉዞ ህይወቱ ጠይም ቀለም ጥቁር አፈር መለያ ምልክቱ የእልፍ አይላፍ ህዝብ መጋቢና ህይወት ሰጪ አልፋ ኦሜጋ የኢትዮጵያ ማህፀን ፍሬ የጊዮን ምንጭ አባይ።
በኋላ ደሞ ቆይተ ደሞ ስታይ ደሞ እንደገና በበጋ ደሞ የባህር ዳር ሙቀት አለ። እታች ስትወርድ ራስህም እንደ ሻወር ታጥቦ የምትወጣበት ከላይ እንደ ዝናብ የሚዘንብ ከዛ ከወፋፋት ላይ የሚፈነጥቅ ውሃ ረኛው ሳይቀር ገበሬው አገሬው ሰው ሳይቀር ገብቶ ታጥቦ ተጠምቆ ቁጭ ብሎ እዛ ውስጥ ዓለሙን አይቶ የሚወጣበት ቦታ ነው። አባይ ባህሪ ሁለቱ ይሄ ነው። በሌላ በኩል ደግሞ አባይ እንዳለ በዛች መሐከል ሰልፍ በጣም በጠበበች ድንጋያማ ሸለቆ ውስጥ ነው የሚሄደው። ይደንቃል። የቅዱስ አምላክ በእውነት የሥራው ተአምር ምን እንደሆነ የምታወዛን ነው።
አመሰግናለሁ ኤልያስ ብሩ። የዛሬ 15 ቀን አድማጮቼ በሌላ ዝግጅት እንገናኝ።
ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች አሁን ወደ ስርጭታችን መገባደጃ ማምራታችን ነው። ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍ መደወል ተሳተፉ ዘንድ እየጋበዝን የዛሬውን ግን በዚሁ እንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com ነው። ለራዲዮ መጽሔት ማለት ግን አትዘንጉ። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉ። አሁን ይቀርን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንሳት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከ